በዚህ ጊዜ እንድንገናኝ እድልናል። እግዚአብሔር እናመሰግናለን። በእውነት መስለን ተናግረን አንጨርስም። እሱ በሰላም ጠብቆ እዚህ አድርሶናል። እንደገና እያስተምረን ሊባርክን አምላክ ሁልጊዜ የተዘጋጀ ነው። እኛንም ደግሞ እንድንወጣ አስችሎናል። ለዚህ እዚህ ጋር እናመሰግናለን። ምናልባት ሚውት ያለጋችሁ ካሚስ እንደሆነ ወይም አሉ እንደገና ደጋግመን ይወጣሉ እና ብንረበሹ ለመስማት እንሞክር። ይህ ነገር ይህም ጫጫታ እንግዲህ እየቆየን ሊስተካከል ይችላል እና አንዳንድ ሶፍትን የማመጥበት ሁኔታ አለ። አትረበሱ። እሺ፣ አይ ጸሎት ማድረግ እንደምንም ጀምራለን። አማራጭ ጸሎት ታደርጋለች። አማይሰን ተሳን ሰለፈን አንሚት አጂ አይ ቲንክ ኢትስ ታይም ዘዛ ስድስት ኢስታር እና ስድስት አስኮ ከግኒማ ስድስት ከተነሽ እዛቸው ሚልቶ ነው የሚሆነው። እሺ፣ በደንብ የሰማች ነው መስለኝ። እንጸልና እንጀምርን። ጸልያለሁ። እንጸልይ። በዙፋን ያለ እግዚአብሔር ሆይ ምስጋና ለአንተ ይሁን። ሳምንት ሙሉ በሰላም ጠብቀህ በዚህ ቦታ ደግሞ እንድንገናኝ አስችለናል። እናመሰግናለን። ልብለባት ሆይ ከመረበ ሁሉ ተጠብቀን። አምላክ ሆይ ልባችን ሀሳባችን ከአንተ ከሚያነሳ ነገር ሁሉ ከልለህን አንተ በበረከት እንድትሞላን ሀሳባችን በቤት እንድትሰበስብ አምላክ ሆይ በዚህ ጊዜ የሚነገሩትን ነገሮች ሁሉ የሚሰሙትን ነገሮች ሁሉ አንተ እንድትመራ እንደምናለን። በበረከትህ ሆይ ስለነገርን ስለሰጠን እንደዚህ ጊዜ ተመስገን። ጊዜውን ተጠቀም። ጊዜውን አንተ ይውሰድ። በጌታችን በኢየሱስ ስም አሜን። ናይችን በትምህርታችንን ዶክተር ኤማኑኤል መዝሙር ይዘምርና ከዛ ደግሞ ያጸናናል። ከዛ በኋላ ወደ ሚቀጥለው ይመጣል። ጊዜውን ለእግዚአብሔር መንፈስና ለዶክተር ኤማኑኤል ሁሉ የሚቱ አርጉ የሚቱ አላረገ ሁሉ የሚቱ
ድምፅ ይሰማል?
ይሰማል።
እሺ፣ በድጋሚ በጌታ እጅግ የተወደዳችሁ እግዚአብሔር ልጆች እንደምን አደራችሁ? መልካም ሰንበት ለሁላችን ይሁን። እግዚአብሔር ሰላሙ በረከቱ በስተልን በምናልፈው በሳምንቱ ጉዟችን ከእኛ ጋር ሆኖ ይህንን የበረከት ጊዜ ስላደረሰን አምላክን በግሌ ይባርከዋለሁ። በድጋሚ የጌታ ሰላም እና ጸጋ ይዛልን እላለሁ። እኮ የሚያደርግ መስመር አለ፣ እንዴት እንደሆነ አላውቅም።
ያ እኔም ሚውት አድርጌያለሁ። የኔን ምናልባት እየለቀማችሁ ከዶክተር ኤማኑኤል በቀር ሁሉንም የሚውት አድርገው እየለቀቀም፣ ግን ዶክተር ኤማኑኤል ብቻ ክፈት ማለት ነው።
እሺ እንግዲህ የዛሬ ጥናታችን ስለመንፈስ ቅዱስ ስለሆነ የዝማሬ ለእግዚአብሔር ክብር እኛን በረከት ይሁን ዘንድ ዘምራለሁ። የክብር መንፈስ ባሪያም ያለው የእግዚአብሔር መንፈስ የክብር መንፈስ በእኛ ላይ ይፈቀድ ይመጥ ይሆናል።
Thank you. እሺ እንግዲህ እግዚአብሔርን እጅግ በጣም አድርገን እናመሰግናለን። እንደገና ለዚህ ለሰንበት ወየፈደን ስላገኘን እንግዲህ ሸክም የምጋራ ሰው አስፈልጋል። ሁሉን ነገር በአንድ ሰው ጫንቃ ማስቀመጥ ጥሩ አይደለም። ጌታ ስጦታ የሰጣቸው ብዙ ወገኖች አሉ በመካከላችን። ስለዚህ በሰጠን መክሊት ጌታን ማገልገል መልካም ነው። ሁሉን አንድ ሰው ብቻ ከማድረግ ለዚህ እግዚአብሔር እድልና ጊዜ ሰጥቶን ደግሞ ጌታ ለዚህ ሳምንት ያዘጋጀልንን ሰንበት ትምህርት እናጠናሳለን። በጸሎት ነው የጀመርነው። እግዚአብሔር መንፈስ ቅዱስ ደግሞ በመካከላችን እንዲገኝ ዘምረናል። ባሪያ አለው እግዚአብሔር መንፈስ በእኔና በእናንተ ላይ እንዲዘም ጌታ በገባልን ቃል መሰረት ደግሞ እንደሚያደርገው የታመነ አምላክ ነው። ስለዚህ ወደ አይነው የሆነ ድምጽ ገባል። እንግዲህ ሌላ ምርጫ የለንም። የተሻለ መንገድ እስክታገኙ ድረስ መቀጠል ብቻ ነው ያለብን። እንግዲህ ጊዜን ለመጠቀም ያህል እና ወንድመ በየነ ጥቅሶችን በማንበብ ትረዳኛለ። እንግዲህ ሌሎች እንዳትሳተፉ መስመሩም የሚፈቅድ አይመስለኝም። እና ዛሬ የምናጠነው አምስተኛ ትምህርት ነው። የቀኑን እንግዲህ ሁላችንም አጥንተናል ብዬ ተስፋ አደርጋለሁ። በተለይም ደግሞ ሰንበት ትምህርታችን ስናጠና ትልቁ ትኩረት መሆን ያለበት በተሰጡት ጥቅሶች ዙሪያ እንደሆነ ደግመን የምንናገረው እውነት ነው። ምክንያቱም ቁልፍና መሪ መልእክቱ ያለው በየቀኑ በተሰጠው ጥቅስ ላይ ነው። ስለዚህ አደራችሁን እነዚህን ጥቅሶችን ጸልያችሁ ሳታነቡ አትለፉ። ዝርዝሩ መግለጫው የተሰጠው ጥሩ ነው፣ ግን ከሁሉ በላይ ዋናው በተሰጠው ጥቅስ ላይ እግዚአብሔርን ቃል ማንበብ ላይ ስለሆነ ዛሬም ለማደፋፈር ይወዳለሁ። ወገኖቼ በዚህ መስመር ያለን መጽሐፍ ቅዱሳችንን ይዘን እያንዳንዱን ጥቅስ እያነበብን ማወቅ ጥሩ ነው። እኔ ግን ሁሉን ማንበብ አልችልም። ያለን ጊዜ ከአንድ ሰዓት በታች የሆነ ጊዜ ነው ያለን። ስለዚህ እኛ የምናደርገው ክለሳ ማለት አንዳንድ ነጥቦችን ከየቀኑ እያየን በዛ ተጨማሪ ሀሳብ ሳምንቱን ደግሞ ስታጠኑ በአይምራቸው ውስጥ የተቀረጸ ጥያቄ ካለ ያንን በመወያየት ጥናታችን ወደ ማጠቃለያ እናመጣለን ማለት ነው። ስለዚህ እኔ በዚሁ በራሴ በኩል ከቅዳሜ ከሰዓት እስከ ሰኞ ድረስ ያለውን አንዳንድ መግለጫዎችን እሰጣለሁ። ከዛም በኋላ ከቅዳሜ ከሰዓት እስከ ሰኞ ባለው ሀሳብ ላይ ተጨማሪ መልእክት ያላችሁ ወገኖች እንዲሁም ጥያቄም ያላችሁ በቅደም ተከተል ያንን እናደርጋለን። አደራችሁ በዚህ መሰረት ነው ጥናታችን የምንቀጥለው። ና የመግቢያ ጥቅሳችን በሐዋርያት ምዕራፍ 4 ቁጥር 31 ላይ ያለ ነው። በመንፈስ የተሞላ ምስክርነት። እንግዲህ ይሄ በመንፈስ የተሞላ ምስክርነት ማለት 100% ማለት ነው። የቀረበበት ቦታ ነው። ማሰሮ ዋስ ቀዱ ማሰሮ ላይ ክፍት ቦታ አታስቀሩ። ሙሉ ምልስ ፍል ታረጋላችሁ ማለት ነው። ምክንያቱም ክፍተት መኖር የለበት። እግዚአብሔር ይሰጥ በሙላት ነው የሚሰጥ፣ ወደ ላይ አይሰጥም። ተላቅሎ አይሰጥም አስቀርቶ አይሰጥም አዳላ እግዚአብሔር ሲሰጥ በሙላቸው ስለዚህ በመንፈስ የተሞላ መስክርነት የኔና የናንተ መስክርነት እምነት ከሌለ ክርስቶስ በሕይወታችን ከሌለ ክርስቶስ የገባልን ቃል ደግሞ ጥንቅቅን ያልተለማመድንና የማናቅ ከሆነን የተሟላ ምስክርነት መስጠታችን እዚህ ነው። እኔ በድፍረት ብዙ ጊዜ የምናገረው ነገር አለ። በእርግጥ በእግዚአብሔር ፊት መቆምን እፈራለሁ ብያለሁ ብዙ ጊዜ። የሚፈራው ምንድን ነው? የመለፍለፍና የመነጋገር ጥበብ ስለሌለኝ ሳይሆን ይህ የእግዚአብሔር ቃል እጅግ በጣም አእምሯችን ረቂቅ የሆነ ቃል ስለሆነ በኃጢአተኛ አንደበት በእግዚአብሔር ፊት መቆም ያልተገለጠልኝን እንዳልናገር ያልተሰጠኝን መልእክት እንዳላስተላልፍ የምረብሽና ያይሰውን አእምሮ የምበጠብት መልእክት ለማቅረብ ስጋትና ፍርሃት ስላለኝ አሉ ኃይለኛል አሉ ይቆርጣል። በዚህ ነውና ጌታ ካልሰጠኝ አለመናገርን እመርጣለሁ። ካልተገለጠልኝ ቀጥ ብዬ ማዳመጥን እመርጣለሁ። ምክንያቱም የእግዚአብሔር ቃል ያንን ያስተምራል። ያ ማለት ደግሞ እግዚአብሔር አስቀርቶ የሚሰጥ አምላክ ማለት እግዚአብሔር በእውነት በእምነት ተቀረብ ነው። እውነተኛ የሆነ ጸሎት በእምነት ማቴዎስ ላይ ሲናገር ሳለ በእምነት የጸለያችሁትን ጸሎት እንዳገኛችሁት ቁጠሩ ይላል እግዚአብሔር ቃል። ስለዚህ በእምነት ስጸልይ በሙላት የጌታ መንፈስ ቅዱስ እንደተሰጠኝ በማመን ምስክርነቱ እንድቀጥል ያደርገኛል ማለት ነው። ስለዚህ በመንፈስ የተሞላ ምስክርነት ከጸለዩም በኋላ የእግዚአብሔር ቃል እኔ ሁሉ ጊዜ እናገራለሁ። የእግዚአብሔር ቃል ራሱን በራሱ ገላጭ ግሩም የሆነ ቃል ነው። እዚህ ላይ የጀመረው በምንድን ነው? ከጸለዩም በኋላ ይላል። ጸሎት ቅድሚያ ስፍራ የሚሰጠው ነገር ነው ማለት ነው። ከጸለዩም በኋላ ተሰብስቦ የነበሩበት ስፍራ ተናወጠ። በሁሉም መንፈስ ቅዱስ ሞላባቸው። በስንቱም? በሁሉም የእግዚአብሔርንም ቃል በግልጽ ተናገሩ። እዚህ ከጸሎት በኋላ የሚሆን ነገር መታወቅ አለበት። እግዚአብሔር በመስመር ተናግሯል። አንድ ሰው ጉዞ ለመሄድ ሲፈልግ እቃዎቹን ያዘጋጃል። ከዛም በኋላ ሌላ ሰው መጥቶ መመሪያ እንደሰጣ ይፈልጋል። እግሩን ማንቀሳቀስ እግር ካልተንቀሳቀሰ ወደዛ ጉዞ መሄድ አይቻልም። እዚህ ግለሰቡ ማድረግ የሚችለው ጉዳይ ነው ማለት ነው። እዚህም ከጸለዩ በኋላ ውጤቱ ምን ነበረ? ቤቱ መናወጡ ነው ያወቁ። እንዴት መናወጥ ማለት? ግርግዳው የመሬት መናወጥ መጥቶ ግርግዳውን አነቃነቀ ማለት አይደለም። እንደዛ እንዳንተረጎም እዚህ በፊት ያልተለማመዱት ንግግር፣ ከዚህ በፊት ያልተለማመዱት ኃይል፣ ከዚህ በፊት ሰባዊ ሰው ሊያስተውለው ሊረዳው የማይችል ኃይል ቤቱን ሞላ ማለት ነው። የመናወጥ ግለሰቡ እስክደነቅ ድረስ እስክገረም ድረስ የሚያደርግ ኃይል ማለት ነው። ያቱም ሁሉም በዚህ መንፈስም ሞላ ይታች እንግዲህ በአንድ ቤት ላይ ሁሉ ጥበበኞች ቢሞሉ በአንድኛው ጥበብ ስትደነቅ የሌላኛው ደግሞ የበለጠ ያዘንቃል ሲናገር፣ የሌላኛው ስትደነቅ የሚቀጥለው ሰው ሲናገር ደግሞ ፍጹም ትደነቃል። ሌላኛው ደግሞ ሲናገር እንደዚሁ እየተደነቅ እየተደነቅ በመደነቅ ቤቱ ይሞላል። ምክንያቱም ቤቱ የተሞላው በጥበበኞች ነው። ይሄን ነው እንግዲህ የሚያወራው። ከዛም በኋላ ይህ መንፈስ ስለሞላባቸው ቃሉን በግልጽ ተናገሩ። ወገኖች በዚህ በኋለኛው ዘመን ቤተክርስቲያን የምትቀጭጭበት ትልቁ ምክንያት ቅድም ተናግሬያለሁ፣ እግዚአብሔር ሳይሰጣቸው መልእክት የሚናገሩ ሰዎች አሉ። መንፈስ ቅዱስ ከናፈሮቻቸውን ሳይዳስስ የሚለፈልፉ ሰዎች አሉ። በኃጢአትና በርኩሰት ህይወት የተመላለሱ ኃላፊነትና ደሞዝ ለምከፈላቸው መድረክ ለምቆሙ አገልጋዮች አሉ። እንጂ የእግዚአብሔር ኃይል አጥሮ እግዚአብሔር ስራን ሳይሰራ ቀርቶ አይደለም። ምክንያቱም እነዚህ ሰዎች አንደኛ ቁጥራቸው ጥቂት ነው። ታውቃላችሁ ወገኖች፣ የሐዋርያት ምዕራፍ 1 ሲጻፉ ሳለ ስንት እንደሆነ ቁጥራቸው። ይሄ ለዚህ ነው እኔ ሁሉ ጊዜ በእግዚአብሔር ቃል የምደነቀው። እግዚአብሔር ቃል በቃል የምናገረው ነገር አስገራሚ ነው። እዚህ በቁጥር ጥቂቶች ነበሩ፣ ግን ቁጥራቸው አልወሰነም። ያ ብቻ ገንዘብ ወረላቸው ደሆች አሳጥማት። ጴጥሮስ እኮ ከወንድሙ ጋር ሌሎችም ከሁለቱ አሳጥማጆች ስራቸውን ጥለው ቤተሰቦቻቸውን ጥለው ህይወታቸውን ክዶ ባዶ ኪስ የተፈተኑ ናቸው። ስለዚህ ለወንጌል ሀብት አልፈልግም ማለት ነው። ሀብት እግዚአብሔር ነው። እግዚአብሔር ሲሰጥ ሀብታሞች አደረገ። እነዚህ ሰዎች ሰውን በሰው ጥርትና ወርቅና ብር ሀብታም የሚያደርግ ሳይሆን በመንፈስ ቅዱስ እሳት ሀብታም የሚያደርግ ኃይልና ስልጣን እግዚአብሔር ሰጣቸው። ስለዚህ ሀብታሞች አደረጉ። በሶስተኛ ደረጃ ደግሞ በዚህ በመስመር እንግዲህ እኔም ትንሽ ተምሬያለሁ፣ ሁላችንም ተምረናል። ሁላችን ያቀደመ ወንድሜ ዳንኤል የወንጌልንም ጥናት በምገባ ደግሞ ደጋግሞ በቴዎሎጂ የረቀቀ እውቀት አለ ወንድሜ ዳንኤል። ይህንን ስለማውቁ ግን አሁን ያንን ለማንቋሸት ሳይሆን የእግዚአብሔርን ሆን ስለመናገር የተገለጸውን ብርሃን ለማብራት ድግሪ አያስፈልግም። ይህ በሆንማ ሙሴ እኮ ወደ ምድረ በዳ ሄዶ ለአርባ አመት በግ ባልጠበቀ ነበር። በግ ለመጠበቅ ድግሪ አያስፈልግም። የጀኔራሎች ሁሉ ጀኔራል የተባለ የአዋቂዎች ሁሉ አዋቂ የተባለ ባለ ግርማ ምድርን በጊዜው ያናወጠ ሙሴ ወደ ምድረ በዳ ሄደ፣ አዲስ ትምህርት ልጀምር በግረኝነት። ስለዚህ እነዚህ ያልተማሩ ሰዎች ናቸውን ከአንደበታቸው መውጣ ሰዎቹ ሲናገሩ ሰምተናል፣ በራእይ በሐዋርያት ምዕራፍ አንድና ሁለት ላይ። ስለዚህ ይህንን የሚያደርግ የእግዚአብሔር ኃይል ነው ይላል። እና ወገኖቼ በመንፈስ ቅዱስ የተሞላ ምስክርነት እንደዚህ አይነት ነገር ይሰራል። ዓለምን የሚያናውጥ አካባቢ ብቻ ሳይሆን በወንጌላችን ዓለም ይናወጣል። በዚህ ብርሃን በዚህ ህይወት ባለበት ነገር ተፈራ። እዚህ በጥቂት አመታት ውስጥ ወንጌልን በዓለም እንዴት አድርጎ እንዳሰራጨው የሚያሳው። ስለዚህ በዚህ ላይ ወገኖች እኔና እናንተ በቁጥር መብዛት የለብንም። ወንድሜ ዳለ እንደምነግረኝ 12 ሰዎች እንደሆንን ነው በዚህ መስር የምንከታተለው። በሌሎች አብያተ ክርስቲያናት በሺዎቹ የሚቆጠሩ እኔ አሁን አባል በሆንኩበት በዚህ በአርሊንግተን ቸርች 3500 አባላቶች አሉ። ሶስት ፕሮግራም ነው በቀን የሚደረገው። እኛ ግን ጥቂቶች ነን። እኛም ያነሱ ደግሞ ጥቂቶች አሉ። ለዚህ እግዚአብሔር በቁጥር ሳይሆን በጥራት ነው የምደሰተው። ጥራቱ ደግሞ የመንፈስ ቅዱስ ማለት ነው። እዚህ ቁጥራችን አይወስንም። ለእኔና ለእናንተ በኪሳችን ውስጥ ያለው ገንዘብ አይወስንም። እግዚአብሔር ራእይ ዮሐንስ አናበብን አይደለም? ገና እኮ ወርቅ በሆነ በር ላይ እየከፈትን በወርቅ ምንጣፍ ላይ እየተራመድን ለዘላለም እንኖራለን አይደለም? ይህንን ለማድረግ ምን ብቃት አለን? እግዚአብሔር ግን ያደርገዋልና ገንዘብ ከሌለ ብለን ታሪክ ተወዳለ ማለት የለብንም ማለት ነው። ደግሞ ትምህርት አልተማርኩም፣ ቃሉን አልችልም። ይህንን ባለፈው ተናግረን እዚህ መስመር ያለን እያንዳንዳችን እግዚአብሔር ሰጠን መክሊት አለ። ይህንን እውነት ለመናገር የይሁዱ ክፍል ደግሞ በዮሐንስ ወንጌል ምዕራፍ 15 ከቁጥር 26 እስከ 27 ያለውን እኔ አነባለሁ። እዛም በኋላ አንዳንድ ሀሳብ በዚህ ላይ እንለዋወጣለን። ዮሐንስ ወንጌል ምዕራፍ 15 ቁጥር 26 እስከ 27 ይህንን ደህና አድርገን ቃሉን እንመርምር ወገኖች። ዳሩ ግን አብ ዘንድ የምልክላችሁ አጽናኝ፣ እርሱ ከአብ ዘንድ የሚመጣው የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል። እናንተም ደግሞ ከመጀመሪያው ከኔ ጋር ኖራችኋልና ትኖራላችሁ አላቤ ጊዜ ነው ክርስቶስ የሚናገር ኖራችኋልና ተመሰክርልላችሁ ወይም ትመሰክራላችሁ ከዚህ የበለጠ ምን ይሆን ወንጌል ወገኖች ምን አለ ክርስቶስ አጽናኝ ምክንያቱም እነዚህ ደቀ መዛሙርት ክርስቶስ ከእኔ በኋላ ፍርሃት እንደሚይዛቸው ክርስቶስ ያውቅ ነበር እዚህ ይህ የፍርሃት ሕይወት እንዲወገድ አጽናኝ እንደሚመጣላቸው ክርስቶስ ተናገረ ይህ አጽናኝ ሲመጣ ደግሞ የሚያደርገው ነገር ምንድን ነው የእውነት መንፈስ ስለሆነ ወደ እውነት ሁሉ ይመራቸዋል እኔና እናንተንም ይመራናል ክርስቶስ የተናገረውን ደግሞ እንድንመሰክር ኃይል ሰጠናል ዮሐንስ ወንጌል ምዕራፍ 16 ቁጥር 8 ላይ ደግሞ እዚህ ላይ ሶስት ቁልፍ ይሄ መንፈስ ቅዱስ ይመጣ በእኔና በእናንተ ሕይወት ላይ ሲወርድ የተሰጠው ተስፋ ምንድን ነው ይሄ ደግሞ ሌላ ነገር ማባባል ዮሐንስ ወንጌል ምዕራፍ 16 ቁጥር 8 እርሱ መጥቶ ስለ ኃጢአት ስለ ጽድቅ ለፈርደም ዓለምን ይወቅሳ አያችሁ እዚህ ላይ የኔና እናንተ ድርሻ እሱን መቀበል ብቻ መንፈስ ቅዱስን መቀበል ብቻ ከተቀበልን ያደርገናል ወደ ዓለም ስንሄድ ምን ማለት እንደምገባን በምን አይነት መንገድ ሰዎችን መድረስ እንዳለብን ራሱ መንፈሱ ነው የሚመራ ይህንን በትንሹ ህይወቴንም አይቻለሁ እያንዳንዳችሁ አይታችኋል ይብዛም ይነጽ እግዚአብሔር ስመራችሁ የምታደርጉት ነገር በግልጽ ይታያል ስለዚህ ራሱ መንፈስ ቅዱስ ያደርጋል ዓለምን የመውቀት ጥበብ ይሰጣል በገዥዎች ፊት በነገስታት ፊት በባለስልጣናት ፊት በተማሩት በፈለሳዎች በግዞት ቤት በስራም ቦታ ተንኮለኛና አመፀኛ ለሆነ ነፍስ የመናገርን ዘዴና ጥበብ እግዚአብሔር ይሰጣል ማለት ነው ስለዚህ ፍርድ ዓለም እንዲያውቅ ሌላው ደግሞ ምንድነው ኃጢአት ኃጢአት ውጤቱ ሞት እንደሆነ ሰዎች እንዲያውቁ መንገድ ያዘጋጃል ከዛ የሚያመልጡበትን ዮሐንስ ተናግሯል ሰዱቃውያን ፈሪሳውያን ሲመጡ ከዚህ ጥፋት አመልጡ ዘንድ ማን መከራችሁ እናንተ የፍጅት ልጆች ስላችሁ አልፈራም እነሱም ደግሞ አኩርፎ አልተመለሱም ምክንያቱም ጊዜያቸው ነበር እዚህ ይህን የሚያደርገው መንፈስ ቅዱስ ነው ዓለምን ስለ ኃጢአት ይኮንናል ይህ የመንፈስ ቅዱስ ተልእኮ ደግሞ የመንፈስ ቅዱስ የመጨረሻ ግቡ ምንድን ነው ወገኖች ጥሪውን ለተቀበሉት ወደ ክርስቶስ ኢየሱስ ማምራት ብቻ ይሄ ነው እኔ ብዙን ጊዜ እናገራለሁ ወንጌል ለሁለት ሺህ ዓመት ተሰብኳል ጌታ ስለ ካልመጣንም ይሰበካል ግን የምገርመው የወንጌል ግን ይህ ሁሉ በተለያየ መንገድ በመዝሙር በጸሎት በሰንበት ትምህርት በኮንፍራንስ በመንፈሳዊ ያ የምናደርገው አገልግሎት መጨረሻው ግቡ ሁላችንን ሰማይ መድረስ የሚያስችለንን እውቀት ለማካበት እንድንችል ይህ የመንፈስ ቅዱስ ስራ የሰኞው ክፍል ደግሞ እንዲህ ይላል በኃይል የተሞላች ቤተ ክርስቲያን የመጀመሪያዊቱ ቤተ ክርስቲያን እንግዲህ ወገኖች ይህም ብዙ ጊዜ ተምራችኋል መንፈስ ቅዱስ ዓለም ከተፈጠረ ጊዜ ጀምሮ በምድር አለ ይህን እንዳንዘነጋው እግዚአብሔር ይፈልጋል ግን አሁን ይህ መንፈስ ቅዱስ ባለው አጽናኝ የሆነው ኃይል የሆነው ክርስቶስ ከሄደ በኋላ የክርስቶስ ኢየሱስን ስራ እስከ ክርስቶስ ዳግም ምጽአት ድረስ ወደ ግብ እስኪደርስ ድረስ ኃይል የሚሰጥ ማለት ነው እንጂ መንፈስ ቅዱስ በፊትም ነበር ይሄ ልዩ ስራ የሚሰጥ ነው ሰዎች ማንነታቸውን የሚገነዘቡበትን ባህሪ ያሳያል መጀመሪያ ራሳቸው የመናቅ ህይወት የመጸየፍ ህይወትን ያስተምራል ክርስቶስን ብቻ የመለማመድን ጸጋ ያበዛላቸዋል ያላቸውን ሁሉ አሳልፎ የመስጠትን ህይወት ያበዛል አንድነትና ህብረትን መተሳሰርን ያመጣል
አሜን
ይህ እኛ የምናቃቸው ነበሩ ሲናገሩ እንሰማቸዋል የተማሩ አይደሉም ከጠቢባን በላይ ያወራሉ ከእኛ ጋር ደግሞ ትዝ ይላቸዋል ክርስቶስ ኢየሱስ እንዴ ይህንን ሁሉ ምሳሌ ስናገር ይህ ሰውዬ የአናጤ ልጅ አይደለም፣ ወንድሞቹ ከእኛ ጋር አይደሉም፣ ደግሞ በእኛ ትምህርት ቤት ገብቶ የተማሪ አይደለም፣ በእናቱ እግር ስር ቁጭ ብሎ ቆጠረ ነው። ይህ ሰውዬ ሴት ነው ነው ያመጣው ስሉት ነበር። ክርስቶስን አምላካቸውን ሰው ሆነው ብመጣ ስለዚህ ይህ እውነት በመጀመሪያቱ ቤተክርስቲያን እንድሰራ በዚህ በቅሬታይቱ ቤተክርስቲያን እንድሰራ እግዚአብሔር ይፈልጋል። ዛሬም እየሰራ ነው። የተነደግነደግን ተጋሮን ሰብረናል። አሁንም እየሰራ ነው። እመኑ ወገኖች፣ ግን በዚህ መወሰን አለበትን መብዛት አለበት። እየሰራን እየጸለን እየሰራን እየጸለን ስንቀጥል ይህ መንፈስ ቅዱስ ስራውን እያሰፋ ይሄዳል። ድንበሩ እየሰፋ ይሄዳል።
አሜን።
ቶች ወደ ብዛት ይሄዳል። ይሄ የኔ ስራ ሳይሆን እግዚአብሔር ስራ ነው፣ ያደርገዋል እግዚአብሔር። ቃሉ የታመነ ጥቂቶች ምድርን ካናወጡ እኔና እናንተ ጥቂቶች ዓለምን እናናውጣለን። ይህ ወንጌል በዓለም ሁሉ ይሰበካል ይላል እግዚአብሔር።
አሜን።
እዚህ በሐዋርያት ሥራ ምዕራፍ 2 ቁጥር 41 እና 42 ላይ ወንድሜ በየነ ሐዋርያት ሥራ ምዕራፍ 2 ቁጥር 41 እና 42 ታነባለህ ፕሊዝ?
እሺ። 41 እና 42 እንዲላል በጀስ ማነባለሁ። ቃሉንም የተቀበሉ ተጠመቁ፣ በዚያም ቀን 3000 የሚያህል ነፍስ ተጨመሩ። በሐዋርያትም ትምህርትና በህብረት እንጀራውን በመቁረስ በጸሎትም ይተጉ ነበር።
ሃሌሉያ። ይሄ ገለጻ ያስፈልጋል ወገኖች። ቅድም ተናግሬያለሁ፣ ቃሉ ራሱን በራሱ ገልጻል። ግን ቃሉን ምን ሆኖ ይላል? ቃሉ የተቀበሉ አይ ኃይል ከሌለኝ መስራት ካልቻልኩ ቃሉን አልተቀበልኩም። ዳስም የምሰራው ውጤት ያለ ነገር ከሆነ ግን ቃሉን ተቀብያለሁ ማለት ነው። ስለዚህ እነዚህ ሰዎች ቃሉን ተቀበሉና ተጠመቁ። ምን ያክል? 3000 በአንድ ጊዜ። ቀጤ ደግሞ አነባለሁ በሐዋርያት ምዕራፍ 4 ቁጥር 4 ያለውን እኔ አነባለሁ። 4 እና 30 ነው። እንዴ ላይ ሐዋርያ ምዕራፍ 4 ቁጥር 4 እና 31 ነገር ግን ቃሉን ከሰሙት ብዙዎች አመኑ፣ የወንዶችም ቁጥር 5000 ያክል። አያችሁ እግዚአብሔር ቃል ገላጭ ሴቶችን አጠቃላይ ሴቶችን ወንዶች ብቻ ቅድም በአጠቃላይ ተናገረ 3000 የሚያክሏል። አሁን ግን ደግሞ እዚህ ወንዶችን ጨመረና ወንዶች 5000 ያህል ሆኑ ይላል። ቀጥሎ ደግሞ 31 ቁጥር ላይ ከጸለዩም በኋላ ተሰብስቦ የነበሩበት ስፍራ ተናወጠ፣ በሁሉ መንፈስ ቅዱስ ሞላባቸው፣ የእግዚአብሔርን ቃል ምን አደረጉ ይላል? በግልጥ የተሰወረውን በግልጥ ተናገሩ። ይህንን እግዚአብሔር ዛሬም ያደርጋል። ሐዋርያው ሉቃስ ዶክተሩ ሉቃስ ይህንን ቃል ሲያስቀርልን ሌሎች የእግዚአብሔር ጸጋ የበዛላቸው ሰዎች ያደረጉትን በቃለ መጠይቅ ነው የጻፈው። ግን በጊዜው እንደነበረ አድርገው ነው የጻፈው ይላል። እዚህ መንፈስ ቅዱስ ይህንን 3000 5000 እንዲያውም በሐዋርያት ምዕራፍ 5 ቁጥር 14 ላይ ደግሞ የተጻፈ ቃል አለ። ደጋግሞ ብዙዎች ደግሞ እንደተጨመሩ ቃሉ ይናገራል። ቁጥር አልተሰጣቸው። እንግዲህ ከ3000 ከ5000 በላይ መሆን አለባቸው። ይህንን የሚያደርገው መንፈስ ቅዱስ። ቁጥር ደግሞ መግለጫ ነው ወገኖች፣ ይሄ ዝም ብሎ የተዘረዘረ አይደለም። ምክንያት ስላለው በእግዚአብሔር ቃል ላይ ከዘፍጥረት እስከ ራእይ ዮሐንስ ድረስ የተጻፉ እያንዳንዱ ቃል ምክንያት አላቸው። እዚህ እግዚአብሔር ይህንን ቁጥር ሲሰጥ ለእኔና ለእናንተ ማረጋገጫ ሊሆንልን። የመጨረሻው ሐሳብ በሰኞ ላይ እግዚአብሔር በወይን ውስጥ ያሉትን የወይን ጠባቂዎችን ሟርተኞችን አንደበታቸውን በመግራት እውነትን እንዲናገሩ ያደርጋል። በብዙ ሺህ ማይል ተራርቆ ያሉትን ሰዎች በአንድ ሰረገላ ላይ ያስቀምጣል እግዚአብሔር፣ እንደ ኢትዮጵያዊ ጀንደረባ ያለው ይህ የመንፈስ ቅዱስ ስራ ነው። ደግሞ የመጀመሪያቱ ቤተክርስቲያንና ቅሬታይቱ ቤተክርስቲያን ብቻ ሳትሆን እግዚአብሔር ቤተክርስቲያን እንዲሰፋ እግዚአብሔር አለ ይሰጣል። በዚህ አገር በአውሮፓ በአፍሪካ በእያንዳንዱ መንደር በአውስትራሊያ በአርክቲክና በአንታርክቲካ የእግዚአብሔር ቃል እንዲሰፋ የሚያደርግ እንጂ በአንድ ክልል ብቻ ተወስኖ መቅረት አይሰጥም መንፈስ ቅዱስ። ይህ ስራው ነው። አለዛማ ፍጻሜ ያመጣል። እዚህ አጥቢያ ቤተክርስቲያናት እንዲሰፉ ያደርጋል መንፈስ ቅዱስ። የሰዎች ጥረት አይደለም፣ የገንዘብ ብዛት አይደለም፣ የተማሩ ሰዎች ምሁራን ክምችት አይደለም። እንደውም ምሁራን ሲከማቹ አሁን በዚህ አገር ሀሳብ ይዘጋለሁ ፊሊፒንስ ለስድስት ዓመት ተኩል ቆይቼ ነበር። በመማርም ሚሽነሪም ሆነናል ጌታ በሰጠን በትንሹ መክሌታችን እና ግን አንድ ጊዜ በአጠቃላይ ዓለም አቀፍ ደረጃ መጡ። ቴዎሎጂያን የሚማሩበት ትምህርት ቤት አለ፣ ዩኒቨርሲቲ አለ። በዛ ውስጥ አንድ ቅዳሜ ሰንበት ትምህርት ለመማር ብለን ወደዛ ሄድ እነ ካለበት አንድ 45 ደቂቃ በመኪና የሚያስኬድ ቦታ ነው እና በሰንበት በህይወቴ ያላየሁትን ነገር ነው በዛ። እንግዲህ እነዚህ ምሁራን፣ ዶክተሮች፣ ፖለሳዎች፣ ቴዎሎጂያን የተከማችሁበት ዩኒቨርሲቲ ነው። በሰንበት ትምህርት ጥናት ጊዜ ሊትራሊ ስጣሉ ባይን አይቻል። ሊትራሊ እግዚአብሔር ቃል ስጣሉ ድብድብ ነው ቀራቸው። ይህንን እንግዲህ በአይነ ስላየው ወንቱ ምንድን ነው የተማሩ ስከማችሁ መንፈስ ቅዱስ ከሌለ ድብድብና ጭጥጭን የሚተርክ ነው እንጂ ስራው አይሰራም። የመንፈስ ቅዱስ ስራ ጥርት ያለ ነገር የሚያደርግ የሚያበዛ ራስን ዝቅ የሚያስደርግ ግን ሁሉን ደግሞ ለእግዚአብሔር ስራ አሳልፎ የሚያሰጥ ተግባን ያበዛል። እንግዲህ በዚሁ ላይ እስከ ሰኞ ድረስ ሀሳብና ጥያቄ ካላቸው ወገኖች ለእናንተ እድል እሰጣለሁ።
ያ ይሰማላል።
እሺ ወንድሜ በየነ
ያ መጀመሪያ ተንተም ለክ ግልጽ ነው ተብራራው ግልጽ ነው ነው ለትልቅ ነገር ስለሆነ ለምለኛል ያለ መንፈስ ቅዱስ በራሳችን እንደውም በአዋቂዎች በእንቅድ ብዛትም የእግዚአብሔር ቃል ብቻ አይሰራም። በመንፈስ የተሞላ ምስክርነት ነው ብዙ ላይ በእግዚአብሔር መንፈስ ለመራ የምትሰሙትን ልብ እሱ ራሱ ያደጋጃል። የምንናገረውንም ደግሞ ምን መናገር እንዳለብን እሱ ይነግረናል። ለኛም ስንናገርም እንሳሳታለን። አንዳንድ ጊዜ የሰውን ልብ ስንደረስ መስሎን የሚያቀርብም እንኳን በጣም የሰውን ልብ ያገኘን መስሎን የምንናገረው ደግሞ ምናልባት የሚያርቅ መሆኑ ሊገኝ ይችላል። ግን የእግዚአብሔር መንፈስ ሲመራን እሱ ሲቆጣጠረን የዛን የሰሜውን ልብ ያዘጋጃል። የኛንም ደግሞ ነገር ምን መናገር እንዳለብን ይመስለኛልና እግዚአብሔር መንፈስ መመራት ትልቅ ነው። ለዛ ቦታ መስደን ለዛም ትልቁ ነገር መጠለያ ነው። የሚመስለን የጸሎት ሕይወት አለን። በእግዚአብሔር ፊት ተዋደን ብርግጥም ምን ልሱ ሰጥተን የሚጠልበትን ልሱ ክፍት አድርገናላችን የምንቀርብበትን ጸጋ በእውነት ይብዛልን። ከዛ ሌላ መስ የለንም። እስከምትባርክ እንደዚህ አለቀም ብሎ ያዕቆብ እንደጮኸ በእግዚአብሔር ክብር መሞላት እሱ መንፈስ መሞላት በትክክል በሕይወታችን እስከምናይ በትጋት በለቅሶ ከመጸለ ሌላ ሁኔታ የለንምና በዚህ ልንተጋ ልንበረታ እንደሚገባ ነው። ሌላ ምርጫ የለም። ይጨርሻለሁ።
አሜን አሜን። ጌታ ይባርክ ወንድሜ በየነ። እውነት ነው። ሌላ እንግዲህ ሀሳብና ጥያቄ ከሌለ እንቀጥላለን። ምክንያቱም ሰከንድ ትልቅ ዋጋ ስላለው አሁን ወደ ማክሰኞ ሮብና ሐሙስን አያለሁ። ከዛም በኋላ አሁንም ለሐሳብና ለጥያቄ ድር እሰጣለሁ። እኔ እንግዲህ አሁን እንደማየው ይሄ እየተጋባ ያለው ሁለት ሆስት እንዳለ ነው የሚነግረኝ። ሁለት ሆስት አለ ይላል መስመሩ። ለዚህ ነው ትልቁ ችግር። እንግዲህ እንደዛ እንደሆነ ባለፈውም ተነጋግረናል። ይረብሻል ብያል። አንድ ሆስት ብቻ ቢሆን ነበር መልካም። አሁን የሚገባው ሁለቱም ሰዎች አንድ መስመር ላይ ቆልፎ ስለያዙ ነው። አንዳችሁ ብትወጡ መልካም ነው። እንግዲህ ማን እንደሆናችሁ አላውቅም። ሁለት ሆስት ነው የሚያሳይ መስመሩ።
አሁን ወጥቷል አንዱ።
ኦኬ። ማክሰኞ መንፈስ ቅዱስና ምስክርነት ይላል። ያው የሰኞ ምንድነው ያለው? በኃይል ተሞላች ቤተክርስቲያን አለ። የይሁዱ ደግሞ ኢየሱስና የመንፈስ ቅዱስ መውረድ ተስፋ አለ። የማክሰኞ ደግሞ መንፈስ ቅዱስና ምስክርነት በሚለው ሐሳብ ላይ ነው። እኔ አነባለሁ የኔን ክፍል። ሰንበት ትምህርት የያዛችሁ ከኔ ጋር ተከታተሉ። ሶስት ነጥቦችን በዚህ ላይ ማንበብ እንፈልጋለን። ቀጥታ ከሰንበት ትምህርቱ በመላው የሐዋርያት መጽሐፍ መንፈስ ቅዱስ በኃይል ተገልጧል። አማኞች በተለያየ መንገድ ስለ ጌታ በመመሰክሩበት ጊዜ መንፈስ ቅዱስ አግዟቸዋል። ዝርዝር አስፈልገው። ይሄ የምናውቀው እውነት ነው። ግን ጥያቄው ይህ ደግሞ በእኔና በእናንተ ህይወት ደግሞ እንድደገም እግዚአብሔር ቃል ገብቷል፣ መታየት አለበት። ሁለተኛው ነገር ደግሞ ምንድን ነው? በከባድ ሁኔታዎች ውስጥ ሆነው በመመስከራቸው የደረሰባቸውን ተግዳሮትና ፈተና እንዲቋቋሙ ብርታት ሆኗል። ወገኖቼ ተደብድበዋል፣ ደምተዋል፣ በመሬት ተጎትተዋል። በኮረኮንች መሬት እንግዲህ መቼስ ይመስለኛል ኮብል ስቶን የሚባል ነገር አለ በኢትዮጵያ። ለመጀመሪያ ጊዜ ሲሄድ ያየሁት የጥንት የሮምን መንገዶችን ሳስብ እንደዛ አይነት መንገዶች ናቸው። በኢየሩሳሌም እንደዛ ባሉት መንገዶች የሰው ልጅ ከተደበደበ በኋላ ከደማ በኋላ ስጎተት እዩ። እንግዲህ ወገኖች ያንን ሁሉ ሆነዋል፣ ግን በአይናችን አይተናል፣ በእጃችን ዳስሰናል፣ በጆሮአችን አዳምጠነዋል። ይህን ምክንያት ከመናገር ወደኋላ አንልማል። ስለዚህ በማንኛውም ተግዳሮት ብታልፉ ወገኖች፣ ድሆች ብንሆን፣ የአልጋ ቁራኛ ብንሆን፣ አንድ ጊዜ የለም እንጂ የአልጋ ቁራኛ የሆነ ነፍስ ደሞዝ የበላ ወንጌል በየቀኑ እየሰበከ የሚሰራው ቄስ ያልመለሰውን ነፍስ የመለሰውን እውነት አውቃለሁ። ግን የአልጋ ቁራኛ የሆነ እዚህ ሁኔታዎች አይወስንም። እግዚአብሔር መንፈስ ቅዱስ ይሰራ። ያለንበት የዓለም ክልል አይወስነንም ማለት ነው። ስለዚህ በከባድ ሁኔታዎች እንኳን ብናልፍ የመንፈስ ቅዱስ ነው። በኢሳያስ 53 አንብባችኋል አይደለም ወገኖች? ክርስቶስ ኢየሱስ እኮ ያለፈበትን ማንም ያለፈ የለም። ማንም ክርስቲያን ባላለፈበት መንገድ ነው ክርስቶስ ያለፈው። ድካምና የስጋ ስንፍና፣ ፍርሃት፣ የደም ላብ ወዝ ላብ እስኪያልበው ድረስ የደረሰ ክርስቶስ ግን የተላከበትን ዓላማ ከመፈጸም ወደ ኋላ አላለ። እዚህ ሁኔታዎች አይወስኑም። ሶስተኛው ነጥብ ደግሞ በዚህ ለምን ያደርጋል? ይህ መንፈስ ቅዱስ ልበቅን የሆኑትን ሰዎች እንደ ኢትዮጵያ ጀንደረባ የመሳሰሉትን ባለሆ ሳምንት በዚህ መስመር አላቅም ምስክር ያደረግኩ አንድ ሴት ነበረች። በጸሎት ህይወት ጌታን ዛሬ ተቀብላ ቤተክርስቲያናችን አባል የማናቃቢን ጌታ በመንፈስ ቅዱስ ጥሪ አገናኝቶን ጌታ ተቀበለች። የተጠመቀች ልጅ አለች። አንዳንድ ምሳሌ እዚህ ልበቅኖችን እግዚአብሔር ይመራል። ሌላ ደግሞ ወደ አንድ ዓላማ ሰዎች ከመምጣት በፊት ወደ አንድ ዓላማ ሰዎች ሳይመጡ በፊት እግዚአብሔር ምን ያደርጋል? የሰዎችን ልብ ያዘጋጃል። ይሄ የመጀመሪያ ዝና ማለት ነው። ልብ ሲዘጋጅ መንፈስ ዘንባል። እዛም በኋላ የመጨረሻውን የሚጠብቃሉ ማለት ነው። አዚ ለአንድ ሁለት ጥቅሶችን ላነብ ፈልጋለሁ። በማክሰኞ ላይ ከግዜ አንሳር ግሪት ግዝም ተናገር ያለው ይሄንን በየቀኑ ያለውን ከልሳቸዋል። ሁሉ ግዜ ስትከልሱ ደግሞ ጥቅስ በጥቅስ አንብቡ አደራችን በየቀኑ ብያለሁ። ስለዚህ ግዜ ስለምወስነኝ ሁለት ጥቅሶችን ማየት ፈልጋለሁ። ወንድሜ በየነ የሐዋርያት ምዕራፍ 7 ቁጥር 55 እና 56 ታነብልኛለ? የሐዋርያት ምዕራፍ 7 ቁጥር 55 እና 56 በየነ እየሰማኝ ነው በየነ? እሺ እየሰማኝ አይደለም?
እኔ አነብልሃለሁ።
እሺ ወንድ ፈዳኝ አነብልህ።
መንፈስ ቅዱስም ሞልቶበት ነበረ፣ ወደ ሰማይም ተመለከተ፣ የእግዚአብሔርንም ክብር አየ፣ ኢየሱስም ቆሞ በእግዚአብሔር ቀኝ።
አሜን አሜን አሜን። ቃሉ ሲናገር መንፈስ ቅዱስም ተሞልቶበት ነበረ ይላል። ሰዎች በመንፈስ ቅዱስ ተሞልቶ ኃይል ሲናገሩ ሰውዬ ሰክሯል፣ አይምሮ ጤናማ አይደለም፣ ከጥንትም ጀምሮ እሱ በሽተኛ እንደሆነ ያውቅ ነበር ይላሉ አንዳንዶች። ጌታ መገለጥን ያልሰጣቸው እውነት ሲነገር እዚህ እስጢፋኖስ መንፈስ ቅዱስ ሞልቶበት ነበር። ለምን? ወደ ሰማይ ትኩር አድርጎ ሲመለከት ምክንያት ነበረው። አየ፣ በመንፈስ የተሞላ ሰው ወደ ሰማይ ይመለከታል። ሲመለከት ምን ነው አየው? የእግዚአብሔርን ክብር አንድ ደግሞ ኢየሱስንም በቀኙ ቆሞ። በዳንኤል ምዕራፍ 7 ስትመለከቱ ሳለ ቁጥር 8 ላይ ወደ ታች ወረድ ብላችሁ እስከ 11 ስታውሳለ በዘመናት ተሸመገለውም ይላል በዙፋኑ ፊት ለፍርድ ትቀርብ ግን ክርስቶስን ጠበቀው። ፍርድ የሚሰጠው ክርስቶስ ነው፣ በቀኙ የተቀመጠው። ስለዚህ እስጢፋኖስ ይህንን አየ። በሐዋርያት ምዕራፍ 8 ቁጥር 9 ያለውን እኔ አነባለሁ፣ ከዛም በኋላ ወደሚቀጥለው እናልፋለን። ሁሉን ማንበብ ስለማንችል ሐዋርያት ምዕራፍ 8 ቁጥር 9 ላይ እንዲህ ይላል፣ መንፈስ የሰው ልጅም እግዚአብሔር ቀኝ ቆሞ አየው እንዳለ መንፈስም ፊልጶስን ወደዚህ ሰረገላ ቀረብ። አያችሁ ገላጭ ቃላት። ከኢትዮጵያ መጣ ሰውዬ ነው፣ ግን ፊልጶስን ከየትና ከየት ሰብስበው አምጥቶ ወደ ሰረገላ ቀረብ። በአሜሪካ ሰዎች ተቀራርቦ አይቀመጡም፣ ቤተሰብ እንኳን ይራራቃሉ። ሲቀመጡ አንዱ አንዱን ይፈራል፣ ጋፕ ይሰጣሉ፣ ስፔስ ይሰጣሉ። ግን እግዚአብሔር መንፈስ ቅዱስ ምን አለ ለዚህ ለተላከው መልእክተኛ? ወደ ሰረገላው ቀረብ። እዛስ ተገናኝ አለው። ሃሌሉያ! ይህ የመንፈስ ቅዱስ ስራ ነው። መንፈስ ቅዱስ እንደዚህ የሚያደርግ ኃይል አለ።
አሜን።
መጨረሻ በዚህ በማክሰኞ ለአንድ ቀጥታ ማንበብ ፈልገዋለሁ። በገጽ 48 ላይ በሁለተኛው ፓራግራፍ ከሁለተኛ መስመር ቀጥሎ ያለውን ላነብ እፈልጋለሁ። በአዲስ ኪዳን ቤተክርስቲያን በእኔና በእናንተም በቅሬታው ቤተክርስቲያን ሊያበረታን ሊያጠነክረን ሊያስተምረንና ሊመራን አንድ ሊያደርገን እና የዓለማችን ታላቅ ተልእኮ ወደ ሆኖ ሰዎችን ወደ ክርስቶስና ወደ እውነቱ ወደ መምራት ሊያመጣን ይፈልጋል እግዚአብሔር ቃል ይመን ፈቅድልን ይሮም እግዚአብሔር ቃልና ምስክርነት ፈቅድልን እግዚአብሔር ቃልና ምስክርነት ባዲስቱ ቤተክርስቲያን በመጀመሪያቱ በዋራት ቤተክርስቲያን ማይከል የሆነው ምንድነው መንፈስ ቅዱስ ነው አችን ቤተክርስቲያን ነው ማይከል አድርጎ ወንጌል ስላው ነው ጀመረው ደግሞ ማይከል የሆነው በእግዚአብሔር ቃል ብቻ አሉ ብቻ እግዚአብሔር ቃል እዛ ሲተበቅ በእኔና በእናንተ ህይወትም ሲሰራ እቹ ተመሳሳይ ጸጋን እንድናካፍል ያደርጋል እዚህ ቃሉ በክርስቶስ ኢየሱስ በኩል የሚመጣ የእስራኤል ልጆችን ከ430 ዓመት ባርነት አርነት አውጣ ይቃል ይህ ቃል ደግሞ ሐዋርያው ደግሞ ደጋግሞ ተናገረው መሲ እንደሚመጣ የሱን መምጣት ለመሞትና ደግሞ ዋለኛው ዘመን ሲመጣ እኔና እናንተን ለዘላለም ህይወት ለመልሰን የሚመጣ እንደሆነ ይናገራል ያ ብቻ አይደለም ይህ በተደጋጋሚ ለኔና ለናንተ ለዓለም ዋስትና የሆነ የታረደው በክርስቶስ ኢየሱስ እንደሚመጣ የኔና እናንተን ኃጢያት እንደሚሸከም ነፃ እንደሚያወጣን ያንን ሁሉ ጉልህና ግልጽ በሆነ መንገድ የሚያበስር መንፈስ ቅዱስ ይህ የእግዚአብሔር ቃል የሚያደርገው ስለመምጣቱ ስለምጻቱ ስለተስፋው ስለሞቱና ስለትንሳኤው ደግሞ ይህንን ቃል እናንተ በሚገባ ከተጠቀምን እግዚአብሔር ምስክርነታችንን ፍራማ እንደሚያደርገው የምናገር ወዴትም ደግሞ ይልከናል ስለከን ደግሞ በእርግጠኝነት እንሄዳለን አ በዚሁ ክፍል ያለውን ጥቅሶችን ማንበብ ይፈልጋለሁ እንግዲህ ምናልባት ወንድሜ ዳንኤል አንተ ሐዋርያት ምዕራፍ 18 ቁጥር 24 ያለውን ታነብልኛለህ እኔ ግን ቀደም ብዬ በሐዋርያት ምዕራፍ 18 ቁጥር 48 ያለውን አነባለሁ ግን በሐዋርያት ምዕራፍ 8 ቁጥር 4 ላይ እስጢፋኖስ ከተወገረ በኋላ ከሞተ በኋላ ሐዋርያት ቤተክርስቲያን ኦርነት እንደመጣ ረብሻ እንደመጣ መበተን እንደመጣ ታውቃላችሁ ስለዚህ ቃሉ ምን አለ በቁጥር 4 ላይ ምዕራፍ 8 ሐዋርያት የተበተኑም ቃሉን እየሰበኩ ዞሩ ይላል ቆመዋልም ዞሩ ኢየሩሳሌም ቢበተኑ ግን በተለያዩበት በሄዱበት መስመር ሁሉ ቃሉን እየሰበኩ ዞሩ ይላል እና እኔ ሐዋርያት ምዕራፍ 13 ቁጥር 48 ላይ ያለውን አነባለሁ ሐዋርያት ምዕራፍ 13 ቁጥር 48 አይዛብም ሰምቶ ደስ አላቸው ምን አላቸው ደስላቸው የእግዚአብሔርም ቃል ምን አደረጉ አከበሩ ክርስቲያን ወገኖች ሰዎች በእግዚአብሔር ቃል ስለሚያላግጡ ነው ደስ የማይላቸው ቃል ሲነገር ለመፈወስ ስለማይመጡ ደስ አያገኙ ወይኔ ይሄ ሰውዬ ደሞ ተነሳ ልፍለፋውን ልጀምር ነው አንድ ቀን በካሊፎርኒያ ቤተክርስቲያን ስንቀም ህፃን ልጅ ነው እሱ እንኳን አንድ በቤተክርስቲያን የታወቀ ድምፃዊት አለ ዘማሪ ስትዘምር እንግዲህ ድምጿን ትቀያይራለች እና ጣራው እስክሰነጠቅ ድረስ ዘምራለች መንፈስ ቅዱስ ኃይል ሰጣትን ያክልና ይህ ህፃን ልጅ ምን አለ የሰባት የስምንት ዓመት ልጅ ነው ገና ስትነሳ ስሟ ስትጠራ ወይኔ ልትጮህብኝ ነው ብሎ ጆሮዎቹን ይዛል ድምፁን ከፍ እያደረገ ደስ የማይለው ነፍስ ያልተዘጋጀ ነፍስ ያንን ይናገራል እነዚህ ሰዎች እንደሳላቸው ቃሉንም አከበሩ ለምን ዘላለም ህይወትም የተዘጋጀ ሁሉ አመኑ እንደ ዳንኤል ሐዋርያት ምዕራፍ 18 ቁጥር 24 ላይ ያለውን አንብበው
አንድም አይሁዳዊ ነበረ ስሙን አጶሎስ የሚሉት ሀገሩም እስክንድሪያ ተናጋሪ ሰው መጽሐፍ ለመተርጎምም ግልጡ ነበረ።
እግዚአብሔር ይባርክ። እንግዲህ ቃሉ እዚህ ላይ ምንድን ነው ያለው? የሰውየው ነው ቦታውን ተናገረ። አዋቂ የነበረ ይላል እግዚአብሔር ቃል። እግዚአብሔር ጥበብ የነበረው ደግሞ በመጽሐፍ ጥውቀት የበረታ ቃሉን የሚመረምር ወገኖች፣ በጸሎት ቃሉን ስንመረምር በየቀኑ አዲስ መገለጥን እናገኛለን። አዲስ ብርሃን ኃይልን እናገኛለን። ብርታትን እናገኛለን። በእውነት ተስፋን እናገኛለን። ተስፋ ምንም በሌለበት ሁኔታ ያልቃሉ ለእኛ ለእናንተ ተስፋ ይሆናል። እዚህ ይህ ሰው እንደዚህ አይነት ነበር። በሁለተኛ ጴጥሮስ ምዕራፍ 1 ቁጥር 21 ላይ ያለውን ሳላነብ አላልፍም። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 21 ላይ ትንቢት ከቶ በሰው ፈቃድ አልመጣምና ዳሩ ግን በእግዚአብሔር ተልኮ ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ። መንፈስ ቅዱስ ነዳ እንቢ ማለት አንችል። ይሄ ተነድቶ የሚለው ቃል ጥሬ ቃሉ ብዙ 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 ኃይለ ቃላት አለበት። ሳውልን ታስታውሳላችሁ አይደል? ክርስቶስ ምን አለ? ከዚህ በኋላ ሌላ ምርጫ የለህም። ከዛ በደማስቆ መንገድ ተገናኝቶ ምርጫ አንድ ብቻ ነው። በተሳሌ ሳይፍ ላይ ብትቆም ምን ይሆን ይባላል? ባንተ ይብስብሃል። እዚህ ምርጫ አድርግ። እዚህ መንፈስ ስነዳ እምቢ ወይም እሺ ማለት እንጂ ሌላ መንገድ አገኝ ና እግዚአብሔር ኃይል ሲመጣ ያንን ያደርጋል። እዚህ በኢሮቡ ላይ እንግዲህ መንፈስ ቅዱስ ከተለያየ ስፍራ በፍርድ ወንበር የተቀመጡትን በምኩራብ የሚሰሩትን ታላላቅ ነጋዴዎችን ሀብታም የተባሉትንም ሁሉ ወደ እግዚአብሔር እውነት ያመጣል። ይህ ያው የሆነው የእግዚአብሔር ቃል ከወጣ በኋላ ስራውን ሳይሰራ አይመለስም። አሞስ ካየው በኋላ እኔ ለሀሳብና ለጥያቄ እድል ሰጣለሁ። ወንድሜ ዳንኤል እንግዲህ በአሞሱ ላይ አንተ ሐዋርያት ምዕራፍ 16 ከ11 እስከ 15 ያለውን ታነባለህ። ይሄንን ሐሳብ አልገልጸውም፣ እንደ ተነበበው እንይዛለን። ሐዋርያት ምዕራፍ 16 ቁጥር ከ10 እስከ 15
ቃሉ እንዲህ ይላል። በኢየሱስ ክርስቶስ ስም ራእይም ባየ ጊዜ የዚያን ጊዜ ወደ መቄዶንያ እንሄድ ዘንድ ፈቀድነ ፈርደና እንዲሄድ ፈቀድና ፈርደናል። እግዚአብሔር እንደጠራን ልናስተምራቸው ከጥሮአስም በወጣን ጊዜ ከጥሮአስም በወጣን ጊዜ መንገዳችንን ወደ ሰማትሮኬ አቀነን። በነጋውም ወደ ኒያጶሊስ ሄደን ከዛም ወደ ፊልጵስዩስ፣ እርሷም የመቄዶንያ ግዛት መጀመሪያ የምትሆን የኮሎኒያም፣ በዛችም ሀገር አያሌ ቀን ተቀመጥን። ቅዳሜ ቀንም እንደ ከሀገር ወደ ሜዳ ወጠን፣ ወደ ወንዙ ጸሎት ይደረግበት ዘንድ ወደ ለመድነ ስፍራ በተቀመጠንም ጊዜ ለተሰበሰቡት ሴቶች ተናገርን። አንዲት ሴትም ስሟን ሊዲያ የሚሏት ቀይ ሐር የምትሸጥ ከቲያትራ ሀገር ለእግዚአብሔር የምትገዛ ትሰማ ነበረች። እግዚአብሔርም ልቧን ከፈታላት ከጳውሎስ ወደ ተባለው ነገር ታዳምጥ ዘንድ። እርሷም በተጠመች ጊዜ የቤቷንም ሰዎች ለመነች፣ እንዲህ ስትል ይታወቃችሁስ ዘን ይታወቃችሁስ እንደሆነ እኔ በጌታ እንደማምነው ወደ ቤቴም ግቡና ተቀመጡ የግድም አለችን።
አሜን አሜን። አሉ ሲጀምር ምን አለ? ራኢም ባየን ጊዜ ራኢዩ አንድ በአንድ መራቸው የሚያደርጉትን ሁሉ አሳያቸው። ነፍሳት ሁሉ በተላም ሊዲያ ሳም የተባለች ነጋዴ ነች የትያ ሁሉ መጠመቋን ቤተሰቦቿን ይህን የሚያደርገው የእግዚአብሔር ቃል ነው። ከተጠመቀች በኋላ እንኳን ምን አለች? እባካችሁ ብላ ግድ ብላለች። ጌታ እንዲቀበል ከፈራችሁብኝ ጌታ እንዲቀበል ከፈረዳችሁልኝ ወይም ከፈረዳችሁልኝ ወደ ቤት ገብታችሁ ምስክር የሆነውን እርግጠኛ እናንተ እውነትም እንደሆነ ለማመን ግቡ ግድ አለቻችሁ ላል የመንፈስ ቅዱስ ራ። እዚህ በአሙሱ ላይ ወገኖቼ መንፈስ ቅዱስ ወርድ ባለጸጋን ወደ እግዚአብሔር ቤት ይጠራ። እኛ ያየነው ይሄ ነው። የግድ ሀብታም መኖር አለብን። ሀብትን እግዚአብሔር ያመጣልና እግዚአብሔር መንፈስ ቅዱስ ስራ የወን ጠባቂውን ልቡን ያራራ። ዳኞችንና በደኛ ማህበር ውስጥ ያሉትን ወደ እግዚአብሔር እውነት እንዲመሩ ልብ ይከፍታል።
አሜን።
መንፈስ ቅዱስ ሲቀርብ የምኩራብ አለቃዎች ለእግዚአብሔር ጥሪ ይረታል። ልባቸውና ቤታቸው ክፍት ያደርጋል። እዚላቸዋል ከመዛሙርቱን ከደበደቡ በኋላ በዚህ ዘወት ቢገባ ይህ ጌታን የተቀበለው በሩ ተከፈተ። መናወጥ ሆነ። ሁሉም እስረኞች የከበልሉ ይመስለኛል፣ ግን እነዚህ የእግዚአብሔር ሰዎች እዛው ነበሩ። እኛ የትም አልሄድንም፣ አይዞህ፣ በራስህ ለአንዳች ነገር አታድርግ። ምን አደረገ? ተገረመ። ቁስላቸውንም አጠበ። ጌታን ቃል ተቀበለ። እርሱም በቱም ዳን። እዚህ ይህ የመንፈስ ቅዱስ ስራ ይህን አነብና ሀሳብ ጊዜውን ለእናንተ ይሰጣል። እዚሁ ቀጥታ አነባለሁ። ሐሙስ ገጽ 51 ላይ የእግዚአብሔርን ቃል እያካፈልን ስለ ክርስቶስ በምንመሰክርበት ጊዜ ከየትኛውም አመጣጥ ባህል ትምህርትና እምነት የተገኘውም ቢሆን በሰዎች ሕይወት ውስጥ መንፈስ ቅዱስ አስደናቂ ነገሮችን የማድረግ ኃይል እንዳለ የእኛ ስራ ወደ ሕይወታችን ለመጡ ነፍሳት ሁሉ መመስከር የተቀረውም ጌታ ያከናውናል። ወገኖቼ ያቀድር ሰታለ ከማክሰኞ ጀምራችሁ እስከ ሐሙስ ባለው ላይ እንግዲህ ተጨማሪ ሐሳብ ወይም ጥያቄ ረዝም አትበሉ ወገኖቼ፣ የሰንበት ትምህርት እኮ ነው።
ሐሳብ ለመስጠት ይሄ ሚውት የተደረገበትን ኮከብ ምልክት እና 6 ጫን በሉ። ኮከብ ምልክት እና 6 ጫን ስትሉ ሐሳብ ለመስጠት ወይም ደግሞ ጥያቄ ካላችሁ ለመጠየቅ ትችላላችሁ። ኮከብ ቁጥር 6 ጫን አርጉ። ኮከብና ቁጥር 6 ጫን ስታረጉ ይከፈትላችኋል። ኮከብና ቁጥር 6 ጫን ስታረጉ ይከፈትላችኋል።
እሺ እንግዲህ አይቴ መስመሩ ምናልባት ሎክ አድርጎ ይሆናል ሁሉንም አይ ዶንት ኖ
እስቲ አንድ አስተያየት እና ጥያቄ ካላችሁ ብሎ ዶክተር አማኑኤል እየጠየቃችሁ ነው እንግዲህ አስተያየት እና ሀሳብ ካላችሁ
ሄሎ
አቤት
አቤት
ጥያቄ ስለዚህ ነው ጥያቄ መጠየቅ ይችላልው ሀሳብ ጊዜ ነው ግን
ችግር የለም ጥያቄም ሊሆን ይችላል ሀሳብም ሊሆን ይችላል
እሺ አመሰግናለሁ መንፈስ ቅዱስ የመንፈስ ቅዱስን አስተናቂ ስራዎች ግልጽና በቂ በሆነ ሁኔታ ተምረን ያው ባለፈው ያው ያለፈው ታሪክ ነው እንግዲህ መንፈስ ቅዱስ ሲሰራ የነበረው እንደ ታሪክ ተምረናል ያ ታሪክ ደግሞ በዛሬም በእኛ ዘመን ሊሰራ እንደሚገባ ነው እና አሁን ወንጌል ለዓለም ሁሉ ተዳርሷል የጌታ መምጣትም ደጅ ነው ደጅ ላይ ነው እና ጌታን ያው በጌታ ውስጥ በጌታ በእምነት ውስጥ ነው ያለ ነው እና ያ መንፈስ ቅዱስ አሁን ያኔ እንደሚሰራ ከዛም በላይ ያለ መስራቱ ጉዳይ እንዴት ነው ገና ነው ወይስ አልተዘጋጀንም ወይስ እንዴት ነው ሊያሳስበን አይገባም ወይ የሚል ጥያቄ በውስጤ ስላለ ነው
እሺ እግዚአብሔር ይስጥልን ለጥያቄው እንግዲህ ወገኖቼ ሰምታችኋል እንግዲህ ለዚህ ጥያቄ ከሆነ እንግዲህ አስቀድሞ መንፈስ ቅዱስ ለቀደምቱ ቤተክርስቲያን እንዴት እንደሰራ ያንን አይተናል ዛሬ እየሰራ ነው ወይስ ገና ሊሰራ ነው እንዴት ነው የምል ነው ጥያቄ እንግዲህ ባለሳሳ
ነው ትክክል ሰብል
ወሎ ወሎ ወንጭ እንግዲህ ግዴ ውድ ነው ከንድ ኮኖ በጥቃም ሆኖ
ይስማል
አላችን ዝምታል ወድም እሺ ወንድም በበየን
ቀደም አንሚት ሰራግራሱ እስል ሙሰን ይቶ ነበር ምን ታራል ወጥ አሁን ተከፍቶኝ ያለፈ ነው
እሺ
ያልከናው ያ ያከ በግድ የውላችን ጥያቄ እንደሆነ ማስበው እስያስ 58 ላይ የምናገረው ነገር አለና የእስራኤል ሰዎች እንዴት ነው ጾምም ጾመናል ጸሎትም እናረጋለን አንተ ግን አሰማንም ብለው በጣም ሲያጎረሙ ነበር እና እኛንም ሳይ አልጸለንም ወይ አይ እየጸለን ነው እየጠየቅንም ነው ምናልባት ምናክል ያንተን አዋርደን ነገሮች ሰምቶን በጾሙ ሆነን ምናክል ጸለናል እሱ ሌላ ነገር ነው ግን ከእስራኤላውያንም ጋር ሚስማማ ሊኖር ይችላል እና ምናልባት ከእግዚአብሔር ጋር ያልተስማማን ነገርም ሊኖር ይችላል እኛ እግዚአብሔርን የምንፈልገው መንገድ እና እሱ የሚፈልገው መንገድም ምናልባት ወይ ሳይገናኝ ሊቀር ይችላል እና የእግዚአብሔርን ሀሳብ ለመረዳት እስቲ የሚተውና የአንተ ምንድን ነው በሚለው መንገድ መሄድ እንችላለን ልክ ነው በእርግጥም እንዲሁ ዝም ብለን የምንለው ነገር አይደለም ጊዜውም ገና ነው የምንል አይደለም በእግዚአብሔር ቃል ስናይ በስሜታዊ አካሄድ ስናይ በእግዚአብሔር ኃይል እና በእግዚአብሔር መንፈስ የምንሞላበት ጊዜ ስላልደረሰ ነው የሚል ነገር መልስ አይሆንም ስናየው እኛ አልተዘጋጀንም የሚለውን ነው እንጂ እየጠቁመ ያለው መጽሐፍ ቅዱስ ጊዜው ስላልደረሰ እየተጠበቀ ነው የሚል አይንክ አይደለም የሚታየው አይቅርታ ዝራው ሚጤ ነገር መጣ እንግዲህ ይቅርታ ስለዚህ ጊዜው ደርሶ እያለ በሀይ ያለመሞላት የሚያሳስብ ነው ስለሆነ ምንድን ነው ብለን መጠየቅ ይገባል ይችላል ማለት ነው። ምንድን ነው ከእኛ ጋር ምንድን ነው ጉለት ምንድን ነው በሚል ወደ እግዚአብሔር በበለጠ መንገድ ልንቀርብ ይገባናል። እግዚአብሔርን በተለየ መንገድ ልንጠይቀው ያስፈልጋል። ከኔ ያለው ጉለት ምንድን ነው? ምንም እንዳለ ባልቀረብኩበት ምክንያው ነው ብለን ልናስጨንቅ የሚገባ ነው ስለማለት ነው።
እሺ፣ እግዚአብሔር ይስጥልን። ጌታ ይባርክ ወንድም በየነ። ሌላ ተጨማሪ ሐሳብ አለ? ቶሎ በሉ ወገኖች፣ አሁን እንግዲህ 6 ደቂቃ ነው የቀረን። በመጀመሪያ ደረጃ አቤት ወንድም ዳንኤል።
አይ አጭር ሐሳብ ለመስጠት ነው። አንደኛ ሁለት ሐሳቦች ነው በአንድ ላይ ለመስጠት የፈለኩኝ። አንደኛ ኢየሱስ ክርስቶስ በዚህ ምድር በነበረበትን ጊዜ ድርቀት ነበር። ራሱ አምላክ በዚህ ምድር እያለ የሰዎች ልብ እጅግ ጨካኝ እና አሳዛኝ የሆኑ ሰዎች ነበሩ እና እነዛ ሰዎች ደግሞ በሰዎች ላይ የሚያደርጉት ጫና ሰዎችን በፍርሃትና በጭንቀት ላይ ይጥላል። እሱ እዛ እያለ ኑ ሸክማ የከበረባቸው እኔ አሳርፋቸዋለሁ እያለ ሰዎች ወደ ኢየሱስ ክርስቶስ አይመጡም። ቢመጡ ደግሞ ፈሪሳውያን እና ሰደቃውያን፣ ልዩ ልዩ ዶክትሪን ያላቸው ሰዎች ወይም ደግሞ የሮም መንግስት በሚያደርገው ጭቆና የተነሳ ብዙ ሰዎች ልዩነትን ለማየት አልቻሉም። ይህ አናጢ ልጅ እኛ ነው ይለናል። ምንም እንትን ወታደር የለውም፣ ዘበኛ የለውም፣ ኃይል የለውም። በቃ ደብተራ ነው፣ መንደር ለመንደር ነው የሚዞረው። አንዳንዴ ታምራትን ያደርጋል፣ ግን በሱ ላይ የምንታመንበት ነገር የለም። ደግሞ ብቻውን ነው። ደግሞም ከተናቀችው ሴት የተወለደ አባቱም ግልጽ የሆነ የታወቀ ነገር የለም። እና ብዙ ሰዎች በአእምሯቸው የሚናገሩት ብዙ ሁኔታዎች አሉ። ለምሳሌ በዛሬ ዘመን ሰዎች ቁጥራቸው እጅግ ብዙ የሆኑ ሐሰተኛ የሆነ ተአምራትን የሚፈጽሙ ሰዎችን ሰዎች በየቀኑ እያዩ ነው የሚያድሩ። በተለይም በእኛ ቤተክርስቲያን ውስጥ እግዚአብሔር ያስቀመጠውን የእውነተኛ የክብር ኃይል ለመቀበል እኛ እንኳንና በሰማይ በምድር አሁን የምንናገራቸው ነገሮች ሁሉ የእኛ ለእኛ የተሰጠውን ሙሉ ስልጣን ነው። ሰማይም በእጃችን ነው። በአባቱ ቀኝ ባለው በቤተ መቅደስ ውስጥ ከክርስቶስ ልብ ማህደር ውስጥ ሆነን ነው በምድር ላይ የወንጌል እያስተላለፈን ያለ ነው። ይህንን ሰዎች በማይቀበሉበት ጊዜ ወይም ደግሞ ሰዎች በማይስማሙበት ጊዜ ሰዎች ይደናገራሉ፣ ይደነግጣሉ። እኔ በአድቬንቲስት ቤተክርስቲያን ሲመጣ ወደ አድቬንቲስት ቤተክርስቲያን የመጣሁት ቀጥታ ይህ የእግዚአብሔር ቤት ቤተሰብ እንደሆነ የእግዚአብሔር መልእክት እንደሆነ ነው። እኔ ተወለድኩት አድቬንቲስት አይደለም። መጽሐፍ ቅዱስንም ብዙ መጽሐፍቶች ካቃጠልኩ በኋላ ከተለያየሁ በኋላ ከካድኩ በኋላ ነው ወደ አድቬንቲስት ቤተክርስቲያን የመጣሁኝ። ከዛ የሰማይ በር ተከፍቶ ኢየሱስ ክርስቶስ በቤተ መቅደስ ውስጥ ያገለግል አባት በዙፋኑ ላይ ተቀምጦ ኢየሱስ ክርስቶስ መንፈስ ቅዱስ በምድር ላይ እየተንከራተተ እስካሁን ድረስ ይለምነናል። ጦር ኃይል ስለሌለው አምላክ ወይም ደግሞ ዘበኛ ስለሌለው ወይም ደግሞ ፖሊስ ስለሌለው ወታደር ስለሌለው እግዚአብሔር ደግሞ አሁን በዛሬ ቀን የሚሰራው በቀጥታ ከሰማይ ስፍራ በድምፅ እና በመንፈስ ቅዱስ አመራር ነው። መንፈስ ቅዱስ ደግሞ በግልጽ አይታይም። የማይታየውን አምላክ ከምናመልክ ብለው ሌሎቹ ደግሞ በመንፈስ ቅዱስ እንመራለን ብለው ኢየሱስ ክርስቶስንና አባትን ኒቆው ሶስት አምላክ እያመለኩ በሰይጣን መንፈስ ተአምራትን እና ድንቅን ዝማሬ መላ ዓለም ላይ ያለውን ሰው ስዘምር ስጮህ ህዝቡ በአንድ ላይ ስንሰባሰብ ራሱን ለማርካት ወደዛ ሰፈር ስሯራ ድምፃቸውን እየፈለጉ ብዙ ሰዎች እንትን በሚሉበት ጊዜ ሰዎች ወደዛ ነው የሚያደሉ። ያ ነው እውነት የሚመስለው። ግን በእኔና በእናንተ ውስጥ ያለው ወይም ደግሞ በእኔና በእናንተ ውስጥ እየሰራ ያለው የመንፈስ ቅዱስ ኃይል ሰማይንና ምድርን በእጁ የያዘ አምላክ ከኛ ጋር አለ። አንደኛ የፍርሃት መንፈስ ነው። መንፈስ ቅዱስ እስካሁን ድረስ ወደ ሰማይ ተመልሶ አልሄደም። በጴጥሮስና በእኔ በእናንተ ላይ ሊሰራ ፈቃደኛ ነው። ምንም አይነት ልዩነት የለውም። ከአቀባበላችን ነው ችግሩ። አልተቀበልንም። ከተቀበልን ግን እግዚአብሔር በጴጥሮስ ላይ የሰራውንም ስራ ይሰራል። አልፎም ደግሞ የኋለኛውን ዝናብ እጥፍ ሊያደርግልን ፈቃደኛ ነው ነው ምለው
ጨርሻል። እግዚአብሔር ይስጥልን። እንግዲህ ወደ ማጠቃለያ እናመጣለን። እኔም አንድ የምጨምሩ ሀሳብ አለ፣ ከዛም በኋላ ለይሴ ተጨማሪ ሀሳብ ካላት ብልፈታለሁ። እንግዲህ በዛሬ ሰንበት ትምህርት እንዳጠናን በመጀመሪያ ደረጃ መንፈስ ቅዱስ ይሄ በጣም ቁልፍ ሀሳብ ነው፣ ዛሬም እየሰራ ነው። ይህንን እንድናውቅ እግዚአብሔር ይፈልጋል። መንፈስ ቅዱስ ዛሬ ባይሰራ እኔ አድቨንትስ አልሆንም ነበር፣ እናንተም አድቨንትስ አትሆንም ነበር። አንድ ሁለተኛ፣ መንፈስ ቅዱስ ዛሬም እየሰራ ነው። እኔና እናንተን ቃሉን ለመስበክ፣ ለመዘመር፣ ለመጸለይ፣ ለሌሎች ለመመስከር ፈቃደኛ እያደረገ ነው። ይሄ በስጋ ማደግ የማንችለው ነገር ነው። በስጋ ምቾታችን ነው ማደግ ያለብን። እዚህ ይህም የመንፈስ ቅዱስ ስራ ነው። ከላይ ሳይላክ ሊደረግ አይቻልም። ሶስተኛ፣ መንፈስ ቅዱስ እየሰራ መሆኑን በግልጽ ማወቅ ያለብን ሁሉን አሁን አንድ ምሳሌ እንግዲህ ስለ አባቴ ከወንድም ዳኔ በስተቀር ብዙ ሌሎቻችን ላታውቁት ይችላል። አባቴ ጦረኛ ነው፣ በመሰረት ተዋጊ፣ ኃይለኛ ተዋጊ ባህሉ በሀዲያ ባህል እንደውም የታወቀ ነው። ጆሮች ሁሉ ተቀረጣጥቷል። አባት ከባድ ነፍሳትን ስለገደለ እና ወንጌልን ሲያገኝ ሀብቱን፣ ንብረቱን፣ አገሩን፣ ዘመዶቹን፣ ወገኖቹን ሁሉን ጥሎ ይሄ ሁሉን ማለት እውነትም ሁሉን ጥሎ ቤቱን ብቻ ይዞ ሳይሆን ራሱ ብቻውን ለመጀመሪያ ጊዜ ወደ ደቡብ ኢትዮጵያ ሄደና በአንድ ጉዞ ብቻ 70 ነፍሳትን በአንድ ጉዞ ቤተክርስቲያን በሌለበት ሰው እንኳን በብዛት በሌለበት ጫካና አውሬ ባለበት ቦታ ነው አድቨንቲስቶችን ያገኘ 70 ነፍስ አንድ ጊዜ። ለምን? ይህ መንፈስ ቅዱስ ስራ። ስለዚህ መንፈስ ቅዱስ ዛሬም ሁሉን ጥሎ የሚሄዱ ሰዎች አሉ። ግን የተላነሳቸው ጥያቄ በሐዋርያት ዘመን እንዲሰራ ከተፈለገ አንደኛ ባለፈው ተናግሬያለሁ፣ የእነሱ ህይወትና የእኔና እናንተ ህይወት የሚለይበት መንገድ አለ። ሁሉን ጥለን ክርስቶስን መከተል መቻል አለብን። ያ ማለት ደግሞ ያንን ካላደረግን አይዘንብም ማለት አይደለም። በተሰጠው እየሰራን ካለን የበለጠ ስንጸልይ የበለጠ ጸጋ፣ የበለጠ መገለጥ፣ የበለጠ ኃይል ይመጣል። የኔና እናንተ ሽታ ሌሎችን ያውካል። ግን ስራውን እየሰራ ነው። በብዛት እንዲሰራ፣ በስፋት እንዲሰራ ከዛሬ ህይወት በተለወጠ እያደግን ስንሄድ ራሳችንን ወደ መካድ እንመጣለን። ግን ስራውን አሁንም እየሰራ ነው። ግን በዳ ዘመን እንደሰራ ምድርን ሊያናውጥ እንደ አማኑኤል እኮ እኔም አውቀው አማኑኤል ነው ዛሬ የተለየ እንዲባል ድረስ ያደርሳል፣ ያስብላል። ግን ስራውን አሁንም እየሰራ ነው ይላለው። የተባልከሽ እንግዲህ መልስ ካለሽ ወይም ከተመለሰልሽ ይሄ
ተመልሶልኛል። አዎ፣ መንፈስ ቅዱስ ስራውን አቁሞ አያውቅም። ዓለም ከተፈጠረ ጀምሮ እስካሁን እስከ መጨረሻም ሁሌም ስራ ይሰራል እና በዚህ ዘመን አድቬንቲስቶች በተለይ አሁን የሐሰት አስተማሪዎች፣ የሐሰት መምህራን ዓለምን እያነቃነቁ ባሉበት ሰዓት እውነትን ይዘን ከዛ በበለጠ ዓለምን እንቀሳቀሳችን ስለሚያስቀናኝ ነው እና ራሳችንን ሙሉ ለሙሉ ለዚህ ስራ ብንሰጥ በኃይል መስራት እንደሚገባና ያን ለመስራት ደግሞ ምን ያህል ድካም እንዳለብን ሊያሳስበን የሚችል ጉዳይ ነው እና እኔ ለራሴ አሳስቦኝ ነው እና እግዚአብሔር እንደሚፈልገው ልባችንን ከፍተን ይሄን ታላቅ ስራ ነው ታላቅ እድል ነው፣ ታላቅ በረከት ነው እና ይሄንን ከመናገር በላይ ብዙ አውቀናል፣ ብዙ ተምረናል፣ ብዙ ተገልጾልናል እና ይሄ የተገለጸልን ነገር በእኛ ውስጥ በኃይል ሊሰራ ያለውን ለመቀበል እጅግ በንስሐ በጸሎት መጠባበቅና መቀበል መስራት እንዳለብን ነው እንደሚገባ መስራት እንዳለብን ስለተሰማኝ ነው። አመሰግናለሁ። እግዚአብሔር ይርዳን።
አሜን፣ አሜን። ጌታ ይባርክሽ። እውነት ነው። እንግዲህ ያ ነው ይበልጥ ስንጸልይ፣ ይበልጥ ስንመኝ ይበልጥ ይመጣል። ይጨመራል ቃሉ ተናግሯል እስከሞላ ድረስ ማቃችን እስከሞላ ድረስ የእግዚአብሔር መንፈስ ይሞላል እኛ ግን ያንን መፈለግ አለብን መንፈስ ቅዱስ አልመጣም ነበር ይላል ቃሉ ሲናገር ሳለ ግን በተጠባበቁ ጊዜ መጣ ይላል እና ያንን ስናደርግ ዛሬም ይፈራል የበለጠውን ምድርን የሚያናውጥ መልክ ሰዎች የሚረዱበት በግልጽ በኃይል የሚሰሩበትን ጊዜ እግዚአብሔር የበለጠ ቅርብ አድርጓል ሆነ እንግዲህ ጌታን በተስፋ መጠባበቅ ነው መስራት መቀጠል ነው ጌታ ይባርካችሁ ድሩም ጊዜ ነበረ መልካም ሰንበት እንግዲህ ጌታ ጸጋውን ሲያበዛልን እስከምንገናኝ ድረስ ዜና ቆዩ በእኔ በኩል ሌላ አገልግሎት ስላለ መውጣት አለብኝ ተባረኩ አጭር ጸሎት እናድርግ ያውና ቅዱስ ሰላም አምላክ ከኛ ጋር ስለነበርክ ያንተን እውነትን የማወቅን የመመርመርን የመረዳትን ጸጋ ስላበዛልን ተባረክ የሚቀረውን ጊዜ እንደወድን በፈቃዱ ተረከብ አመፅ በደል መትራችን ይቅር ብለን ክርስቶስ ኢየሱስ የነበረ ጸጋና መንፈስ በእኔና በወንድሞቼና በእህቶቼ ይብዛልን ቀሪውን አገልግሎታችንን ባርክ ድካማችን ችግራችን በሽታችን በኢየሱስ ክርስቶስም የተወገደ ይሁን ተፈትተን ነቅተን በድፍረት የመናገር የመኖር ህይወት አብዛልን በኢየሱስ አሜን
አሜን
አሜን ማኑኤል እግዚአብሔር ባርከ ስለነበረን ጊዜ እግዚአብሔር እጅጋር እናመሰግናለን አሁን ለረፍ የምንወጣበት ጊዜ ነው ወደ ረፍ ከመውጣታችን በፊት ለስጦታና ለአሳት ጸሎት አድርገን በረፍታችን ሰዓት በዛ እንሳተፋለን ከዛ ቅጅው እንዳይከታተል ያው ወጥተን ከዛ በኋላ ደግሞ ተመልሰን እንገባለን ወንድማችን ማኑኤል ለቀብ ብዙ ጊዜ እሱ ታዳጊ ዲያቆን ነው መጀመሪያም ጀምሮ ቤተክርስቲያናችን ከተከፈለ ጀምሮ በዲያቆንነትን ስላገለገለ ያለ ነው አሁንም እያገለገለ ነው ለዚህ እናመሰግናለን ለስጦታና ለእዝናት ጸሎት ተደረገና ከዛ በኋላ ከዚህ ለብሬክ እንወጣለን ሁላችንም ከክልሱ እንወጣና ከዛ ከአንድ ደቂቃ በኋላ ተመልሰን እንገባለን አስርም ሰባትም ደቂቃ ሊሆን ይችላል
እሺ እግዚአብሔር ሆይ ስለጠበከን እናመሰግናለን እስከዚህ ስለደረስከን እናመሰግናለን አሁንም እባክህ ስጦታ ስንሰጥ ከኛ ጋር እባክህን ይሁን ለአንተ ባርኮት ብቻ እንዲሆን አድርገው እግዚአብሔር ሆይ አሁንም ምንም እንዳይሆን ጥሩ አድርገን ፕሮግራሙን እንድናረግ ስለረዳን እናመሰግናለን ቀደም ጊዜም ከኛ ጋር እባክህን ይሁን ቶሎናለን በጌታ ኢየሱስ ክርስቶስ ስም
አሜን
አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አሜን አ